ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 18 2016 ዓ ም ዝግጅታችን ጀመረ። ለሽግግር ፍትህ ሂደቱ ውጤታማነት የኢትዮጵያ መንግስት የማያሻማ የፖለቲካ ቁርጠኝነት እንዲያሳይ የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ድርጅት ጠየቁ። በመተማ ወረዳ ከ28 በላይ ሰዎች መታገታቸው ተገለጸ። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ቆንጂት ታዬ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ለዓለም ዋና ዋና ዜናዎቹ ወደ ደረጀ ደስታ።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሱዳኑ ፈጥኖ ደራሽ መሪ ኢትዮጵያ ናቸው። የእስራኤል ድብደባ በጋዛ ቀጥሏል። የዩናይትድ ስቴትስና የሜክሲኮ መሪዎች በፍልሰተኞች ጉዳይ ላይ እየተወያዩ ናቸው የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በሱዳን ሰላምና መረጋጋትን ማስፈን ስለሚቻልበት ሁኔታ ዛሬ ሐሙስ አዲስ አበባ ከገቡት የሱዳኑ ፈጥኖ ደራሽ ሰራዊት አዛዥ ጀነራል ሞሐመድ ሐምዳን ደጋሎ እና ቡድናቸው ጋር መምከራቸውን ጠቅላይ ሚኒስትር አብይ አህመድ በኤክስ ገጻቸው ላይ አስታውቀዋል። በጦርነቱ ወቅት አድራሻቸው ሳይታወቅ የቆዩት ጀነራል ደጋሎ ለመጀመሪያ ጊዜ የታዩት ትናንት ረቡዕ ከኡጋንዳው ፕሬዚደንት ዩሪ ሙሴቪኒ ጋር መኖሪያ ቤታቸው ውስጥ ተገናኝተው በተነጋገሩ በት ወቅት መሆኑንም ዘገባው አመልክቷል። ዛሬ ረፋዱ ላይ አዲስ አበባ የገቡትን የሱዳን ፈጥኖ ደራሽ ሰራዊት አዛዥ ጀነራል መሐመድ ሐምዳን ደጋሎ ቦሌ ዓለም አቀፍ አውሮፕላን ማረፊያ የተቀበሏቸው የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው። ሄምቲም እየተባሉ የሚጠሩት መሐመድ ሐምዳን ደጋሎ አዲስ አበባ መግባታቸውን ያስታወቀው የኢትዮጵያ የውጭ ጉዳይ ሚኒስትር እንግዳው የተባበሩት አረብ ኤምሬቶች አየር መንገድ ሮያል ጄት ንብረት ከሆነው አውሮፕላን ሲወርዱ የሚያሳዩ ምስሎችን ፌስቡክ ገጹ ላይ አስፍረዋል። አፍሪካ ቀንድ ላይ ስትራቴጂካዊ ጥቅም ትኩረት ያላትና የቀይ ባህሩን ወደብ ፖርት ሱዳንን ጨምሮ ሱዳን ውስጥ ነዋይ ለማፍሰስ ስታግባባ የቆየችው የተባበሩት አረብ ኤምሬቶች ከአሁኑ ግጭት በፊት ጀምሮ የሄሚቲ ጠንካራ ወዳጅና አጋር መሆኗን ሮይተርስ ጠቁመዋል። ባለፈው ወር አንድ የሱዳን ከፍተኛ ጀነራል የኤምሬቶቹ መንግስት ፈጥኖ ደራሽ ኃይሎችን ይደግፋል፣ ዩጋንዳን ጨምሮ በተለያዩ አገሮች በኩል ድጋፍ እያቀበለ ነው ብለው ነበር። አቡዳቢ ሱዳን ውስጥ ውዝግቡን ለማርገብ ዲፕሎማሲያዊ ውይይትን እንደምትደግፍ ስትገልጽ ካምፓላ የተባለው ሐሰት ነው ብላለች። በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል የተደረገው ጦርነት ዋና ከተማይቱን ካርቱምን ሲያወድም ከሰባት ሚሊዮን በላይ ሰው ማፈናቀሉን፣ በዳርፉር የጎሳ እልቂትና ግድያ እንዲያገረሽ ማድረጉን ዘገባው አመልክተዋል። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ ውስጥ ባለፈው ሰኞ በታጣቂዎች ተፈጸመ በተባለ ጥቃት 12 ሰዎች መገደላቸውንና ሌሎች 12 መቁሰላቸውን የአካባቢው ነዋሪዎችና የሆስፒታል ምንጮች ለቪኦኤ ገለጹ። ወረዳዋ ከተማ ጎንዶ መስቀላ የሚገኘው ሆስፒታል ባልደረባ የሆኑና ለደህንነቴ እሰጋለሁ በሚል ስማቸው እንዳይጠቀስ የጠየቁ ባለሙያ ሶስት ሰዎች የሞቱት ሆስፒታል ከመድረሳቸው በፊት ነው ብለዋል። ጉዳት ደርሶባቸዋል የተባሉት 12 ሰዎች በሕክምና ላይ እንደሚገኙም ተናግረዋል። ከፋኖ ታጣቂዎች ወይም ከመሪዎቻቸው ከደራ ወረዳ ጸጥታ ጽህፈት ቤትና ከወረዳው አስተዳደር እንዲሁም ከሰሜን ሸዋ ዞንና ከኦሮሚያ ጸጥታና አስተዳደር ቢሮዎች ምላሽ ለማግኘት ያደረገችው ጥረት አለመሳካቱን ፀሐይ ዳምጠው ከአዲስ አበባ ዘግባለች። ኢትዮጵያ ባላት ብቸኛ የዓለም አቀፍ የመንግስት ቦንድ መክፈል የነበረባት 33 ሚሊዮን ዶላር መክፈል ባለመቻሏ ፊች የተባለ የዓለም አገሮች የብድር መታመን ደረጃ ሰጪ ድርጅት የኢትዮጵያን ተበዳሪነት ደረጃ ያልተከፈለ በሚል ገደብ የተጣለበት ያልተከፈለ ዕዳ ወይም ሪስትሪክትድ ዲፎልት ወደሚል ዝቅ አድርጎታል። የብድር ኤጀንሲው ኢትዮጵያን 1 ቢሊዮን ዶላር ዩሮ ቦንድ ደረጃን በተመሳሳይ ምክንያት ወደ ተመሳሳይ ደረጃ ዝቅ ማድረጉ አስታውቋል። ይሁን እንጂ መንግስት በዚያ ረገድ ያለውን ዕዳ እየከፈለ ስለሆነ ፊች የአገሪቱ ውስጥ የምንዛሬ ዕዳ ደረጃ ሲሲሲ በተባለ ምድብ ውስጥ ይቆያል ብሏል። በላቸው የተባለችውን የባንክ ሰራተኛ በመጥለፍ ወንጀል ተጠርጥሮ የታሰረው የቀድሞ የሐዋሳ አስተዳደር ከንቲባ ጠባቂ ዋና ሳጅን የኋላ መብራት ወልደ ማርያም በ16 ዓመት ጽኑ እስራት እንዲቀጣ ተወሰነ። ጠበቃው አቶ ገብረመድን ተክላይ ደንበኛው በአስገድዶ መድፈርና ጠለፋ ወንጀሎች መከሰሳቸውን ገልጸው የተላለፈባቸው ውሳኔው ተመጣጣኝ ያልሆነ ነው ሲሉ ይግባኝ እንደሚሉ ለአሜሪካ ድምፅ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
የሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት ዛሬ ታህሳስ 18 ቀን 2016 ዓ.ም ባስቻለው ችሎት ጸጋ በላቸው የተባለችውን የዳሽን ባንክ ሰራተኛ ጠልፎ አስገድዶ በመድፈር የተከሰሰው ዋና ሳጅን የኋላ መብራት ወልደ ሚካኤል ጥፋተኛ ሆኖ ተገኝቷል ሲል በ16 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፏል። የተከሳሽ ጠበቃ አቶ ገብረመድን ተክላይ ስለ ደንበኛቸው ክስ ሂደትና ስለ ውሳኔው የሚከተለውን ተናግሯል።
ዛሬ የውሳኔ ቀን ነበር። ድግት ከዚህ ቀደም በነበረው ቀጠሮ የሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት ደንበኛዬ ላይ የተከሰሰበት በሁለቱም ወንጀሎች ማለትም በጠለፋና አስገድዶ መድፈሩ ላይ ውሳኔ ሰጥቶ ነበር። የጥፋተኝነት ውሳኔ ከተሰጠን በኋላ ያው ግራግን ተከራካሪ ወገኖች በወንጀለኛ መቅጫ ስነስርዓት ህጉ መሰረት የቅጣት አስተያየታችንን አቅርበን በሱ ጉዳይ ላይ ስንከራከርና ማስረጃ ስናቀርብ ከቆየን በኋላ ዛሬ የቅጣት ፍርድ የሚሰጠው በዛ መነሻ ያው 16 ዓመት እስራት እንዲቀጣ ፍርድ ቤት ወስኗል።
የተላለፈባቸው ውሳኔ ተመጣጣኝ አይደለም ያሉት ጠበቃቸው ያቀረብናቸው 8 የሚደርሱ የውሳኔ ማቅለያዎች ከግምት ውስጥ አልገባም ሲሉ ለሐዋሳ ከተማ ከፍተኛ ፍርድ ቤት ይግባኝ እንላለን ብሏል።
ምክንያቱም ወደ 8 አይነት የቅጣት ማቅለያ ምክንያቶችን አቅርበናል። ስለዚህ በቅጣት ውሳኔም የተጋነነ ነው ብለን እናምናለን።
ጸጋ በላቸው ከምትሰራበት ባንክ ቤት ሲወጣም ከሐዋሳ ከተማ የተጠለፈችው ባለፈው ዓመት በወርሃ ግንቦት ሲሆን ጠለፋት የተባለው የኋላ መብራት ወልደ ሚካኤል ለቀናት ይዟት ከተሰወረ በኋላ ነበር ከአገረ ሰላም ከተማ በፖሊስ ተይዘው ታስረው ክሱን ሲከታተል ነበረው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ፍልስጤማውያን በደቡባዊ ጋዛ ሰርጥ ካን ዩኒስ ላይ እስራኤል በፈጸመችው የአየር ድብደባ የተገደሉ ዘመዶቻቸውን ቤተሰቦች ዛሬ ሐሙስ ሲያስተዛዝኑ ውለዋል። የፍልስጤም ቀይ ጨረቃ እንዳስታወቀው በአልአማል ሆስፒታል አቅራቢያ በተደረገ አንድ የአየር ጥቃት በትንሹ 10 ሰዎች ሲሞቱ ሌሎች 12 ሰዎች ቆስለዋል። አብዛኛው የከተማዋ ሕዝብ ለቆ ቢወጣም ብዙ ቁጥር ያላቸው ነዋሪዎች በአልአማል አቅራቢያና ሌላኛው ሆስፒታል አካባቢ ተጠልለው እንደነበር አሶሲየትድ ፕሬስ ዘግቧል። ነዋሪዎቹ በሕክምና ተቋማቱ አቅራቢያ የሰፈሩት ከቦምብ ጥቃቱ እንደሚድኑ ተስፋ በማድረግ እንደሆነ ዘገባው አመልክቷል። ጦርነቱ እስካሁን ከ20 ሺህ በላይ ፍልስጤማውያንን የገደለ ሲሆን 2.3 ሚሊዮን ከሚደርሰው የጋዛ ህዝብ 85 በመቶ የሚሆነውን ከመኖሪያ ቤታቸው አፈናቅሏል። አብዛኛው ሰሜናዊ ጋዛ አካባቢ የተደመሰሰ ሲሆን በአብዛኛው ህዝብ ከቀሪው ግዛት ለሳምንታት ተነጥሎ መቆየቱን ዘገባው ጠቅሷል። እስራኤል ጥቃቷን ወደ አብዛኞቹ ትናንሽ አካባቢዎች ሳይቀር ያሰፋች ሲሆን ብዙዎች የደቡብ አካባቢዎች ተመሳሳይ ጣፈንታ ይገጥማቸዋል የሚል ስጋት መፍጠሩ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ኔዘርላንዳዊቷን ሲግሪድ ካግን የጋዛ ከፍተኛ የሰብአዊና የመልሶ ግንባታ አስተባባሪ ሆነው መሾማቸውን አስታውቀዋል። አስተባባሪዋ የተሾሙት ከትናንት በስቲያ ማክሰኞ እንደ ኤሮፓ አቆጣጠር ታህሳስ 26 በጸጥታው ምክር ቤት ባሳለፈው ውሳኔ መሰረት መሆኑን ተናግረዋል። በውሳኔው መሰረት አስተባባሪዋ ወደ ጋዛ የሚደረጉ የሰብአዊ እርዳታ አቅርቦቶችን ያመቻቻሉ፣ ያስተባብራሉ፣ ይቆጣጠራሉ እንዲሁም ያረጋግጣሉ ብሏል። ካግ እንደ ኤሮፓ አቆጣጠር ከጥር 2024 ጀምሮ ስራቸውን ይጀምራሉ ብሏል። በዩናይትድ ስቴትስ የቴክሳስ ግዛት እንደ አውሮፓ አቆጣጠር ከ2021 ጀምሮ በሜክሲኮ ድንበር በኩል ጥሰው ወደ አገር ውስጥ የገቡ 10,000 የሚጠጉ ፍልሰተኞችን በቁጥጥር ስር ማዋላቸው ተነገረ። ስደተኞቹ በቁጥጥር ስር የዋሉት በአገረ ገዢው ግሬግ አቦት 10 ቢሊዮን ዶላር በፈጀውና ሎን ስታር ተብሎ በሚጠራው ዘመቻ አካል በሆነው ፕሮጀክት መሆኑን አሶሲየትድ ፕሬስ ዘግቧል። ቴክሳስ ውስጥ ከመጪው መጋቢት ጀምሮ ፖሊስ ህገወጥ ፍልሰተኞችን ከመንገድ ላይ በቁጥጥር ስር እንዲያውልና ለዳኞችም ከአገር የማባረር ስልጣን የሚሰጥ አዲስ ደንብ ወጥቷል። የዜጎች መብቶች ተሟጋች ድርጅቶች እነዚህ ርምጃዎች ህገ መንግስታዊ ያልሆኑና የፌደራል መንግስትን በስደተኝነት ላይ ያለውን ስልጣን የሚጥሱ ናቸው ሲሉ ይከራከራሉ። አዳዲስ ደንቦች እየወጡና የተጠበቁ ቁጥጥሮች ተግባራዊ የተደረጉ ቢሆንም በሜክሲኮ ድንበር በኩል ወደ ዩናይትድ ስቴትስ የሚገቡ ህገወጥ ስደተኞች ቁጥር ከወትሮው እጅግ እየጨመረ መምጣቱ ተመልክቷል። እንደ አውሮፓ አቆጣጠር በ2021 1.2 ሚሊዮን የነበረው ህገወጥ ፍልሰተኞች ቁጥር ወደ 1.5 ሚሊዮን ከፍ ማለቱም በዘገባው ተጠቅሷል። በህገወጥ ፍልሰተኞቹ ዙሪያ ለመምከር የዩናይትድ ስቴትስ እና የሜክሲኮ ባለስልጣናት ትናንት ረቡዕ ሜክሲኮ ሲቲ ውስጥ ተገናኝተው መክረዋል። አድማጮች፣ ለምሽቱ የተመደበው የዜናው ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። አሁን ወደ ሊሊ መልሳችኋለሁ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 18 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም ከኛ ጋር ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እና በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አብራችሁን አምሹ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። መንግስት በየጊዜው በሚነሱ ግጭቶችን በውይይት በመፍታትና በመላ ሀገሪቱ ሰላምና ጸጥታን በማስፈን ለሽግግር ፍትህ አፈጻጸም ምቹ ሁኔታ መፍጠር እንደሚገባው የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ድርጅት አሳስበዋል። ይህም ሂደቱ አካታች፣ ተአማኒና ተቀባይነት ያለው እንዲሆን የሚያስችል እንደሆነ የኮሚሽኑ የህግና የፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ተናግረዋል። ኮሚሽኑና የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በሽግግር ፍትህ ጉዳዮች ላይ ተጎጂዎችን ጨምሮ ከተለያዩ የህብረተሰብ ክፍሎች ጋር ምክክር በማድረግ ባለ 90 ገጽ ሪፖርት ዛሬ ይፋ አድርገዋል። ኬኔዲ አባተ ዝርዝሩን ተከታትሎታል።
በኢትዮጵያ ሊደረግ በታቀደው የሽግግር ፍትህ ዙሪያ ከሐምሌ ወር 2014 ዓ.ም እስከ መጋቢት ወር 2015 ዓ.ም ድረስ በሀገሪቱ የተለያዩ አካባቢዎች በተደረጉ ምክክሮች በአጠቃላይ 805 ሰዎች የተሳተፉ ሲሆን እነዚህም ተጎጂዎችንና ቤተሰቦቻቸውን፣ የአገር ውስጥ ተፈናቃዮችን፣ የአካል ጉዳተኞችን፣ ባህላዊና የሃይማኖት መሪዎችን እንዲሁም በሰብአዊ መብቶችና በሰላም ጥረት ላይ የሚሳተፉ አገር በቀል የሲቪል ማህበረሰብ ድርጅቶችን ያካተቱ ስለመሆናቸው ሪፖርቱ አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በሪፖርታቸው ምክክሮቹ በአፋር፣ በአማራ፣ በሐረሪ፣ በኦሮሚያ፣ በሶማሌና በትግራይ ክልሎች እንዲሁም በድሬዳዋ ከተማ አስተዳደር መካሄዳቸውን ጠቅሰዋል። የምክክሩ ዓላማ በቀጥታም ይሁን በተዘዋዋሪ በጦርነትና በተለያዩ የግጭት ሂደቶች ውስጥ ያለፉ ማህበረሰቦች በሽግግር ፍትህ ሂደቱ ላይ ያላቸውን ሐሳብ ማወቅና ለሂደቱ የፖሊሲ ግብአት ማቅረብ መሆኑን የገለጹት የኢሰመኮ የህግና የፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ስለ ምክክሩ ግኝት ያስረዳሉ።
ዋነኛው ግኝት እንግዲህ ያገኘ ነው ከነሱ ምላሽ የሽግግር ፍትህ ሂደት የሚለው ላይ ሙሉ በሙሉ ደረጃ ኮንሰንሰስ በሚባል ደረጃ ስምምነት አለ። አዎ፣ ይህ አማራጭ ጥሩ ነው፣ ያስፈልጋል፣ በሂደቱ አስፈላጊነት ላይ ማመን ማለት ነው። ሁለተኛው ደግሞ ምን መሰለህ የሽግግር ፍትህ ሂደት ብዙ ክፍሎች አሉት። እንደው ጠቅለል ባለመልኩ ዋና ዋና የሽግግር ፍትህ ሂደቶች ምንድን ናቸው? ተጠያቂነትን ማረጋገጥ፣ እውነትን ማፈላለግ፣ ካሳ መስጠት፣ እንደገና ደግሞ በተለይም ጥሰቶች መልሰው እንዳይደገሙ መልሰን ወደ ግጭት ወደ ጥሰቶቹ መነሻ መንስኤ ወደ መሆኑት ሁኔታዎች ላለመመለሳችን ዋስትና መጠትን እርትን ማስፈን እነዚህን ያካትታሉ። እና ከማህበረሰብ ክፍሎቹ ያገኘ ነው ምላሽ ምንድን ነው? በአጠቃላይ የሽግግር ፍትህ ሂደት ማመኑ እንዳለ ሆኖ በእያንዳንዱ ክፍልም አላባ አስፈላጊነትም እምነት አለ።
የተባበሩት መንግስታት የሰብአዊ መብቶች ቢሮም ሪፖርቱን አስመልክቶ በድረገጹ ባስተላለፈው መልእክት ለቀደሙት በደሎች ፍትህን የማስፈን ሂደቱ ተጎጂዎችን ያማከለ የወንጀል ክሶችን፣ ካሳዎችን፣ እውነትን ፍለጋና ተቋማዊ ማሻሻያዎችን ማካተት አለበት ብሏል። በኢትዮጵያ የሽግግር ፍትህ ፖሊሲ ለማዘጋጀት የተወሰዱ እርምጃዎችን ያደነቁት የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ እነዚህ ጥረቶች ሁሉን አቀፍና ከዓለም አቀፍ የሰብአዊ መብቶች ደንቦች ጋር የሚጣጣሙ እንዲሆኑ ተጎጂዎችን ማዕከል ማድረግ አለባቸው ብለዋል። በደል የተፈጸመባቸው ሰዎች በቂ ሁሉን አቀፍ ፈጣንና ውጤታማ ካሳን ጨምሮ ፍትህ የማግኘት መብት አላቸው ማለታቸውም ተጠቅሷል። የምክክሩ ተሳታፊዎችም የደረሰባቸውን የሰብአዊ መብቶች ጥሰቶችና በደሎች በመመስከር እንዲሁም ማሳባቸውን በማቅረብ የሽግግር ፍትህ ሂደቱ አካል ለመሆን ቁርጠኛ አቋም እንዳላቸው ሪፖርቱ አመልክቷል። ሆኖም ግለሰቦች በሂደቱ በነጻነት ለመሳተፍ ደህንነት እንዲሰማቸውና ጥበቃ እንዲደረግላቸው እንደሚፈልጉ የኢሰመኮ የህግና የፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ይገልጻሉ።
እንደዚህ አይነት መጠነ ሰፊ ስራ፣ ግልጽነት፣ ተአማኒ ያለው ስራ ለመስራት በዚህ ሂደት የሚሳተፉ ማህበረሰብ ክፍሎች በሙሉ ከስጋት ነጻ ሊሆን ይገባል። ደህንነትን ማረጋገጥ አንደኛው ነው። ካነጋገርናቸው ሰዎችም የሚመጣልን ዋናው ትንሱ ነው። ሁለተኛው እንግዲህ ያዳመጥነው ሆነ በሪፖርታችን ያካተትነው ምክረ ሀሳብ የሚያስፈጽመው አካል በሁሉም ማህበረሰብ ክፍሎች ተቀባይነት ሊያገኝ የሚችል በበቂ ሁኔታ ገለልተኛና ነጻ የሆነ ሊሆን ይገባል።
የኢትዮጵያ መንግስት ለሂደቱ ውጤታማነት ፖለቲካዊ ቁርጠኝነቱን በማያሻማ መልኩ ሊያሳይ ይገባል ያለው የጣምራ ሪፖርቱ፣ ይህም በየጊዜው የሚነሱ ግጭቶችን በውይይት መፍታትና በመላ አገሪቱ ሰላምና ጸጥታን ማስፈንን እንደሚያካትት አሳስቧል። የኢሰመኮ የህግና የፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው
ሁሉንም ማህበረሰብ ክፍሎች በእኩልነት አካታች በሆነ መልኩ ለማስኬድ ራሱ በሁሉም አካባቢዎች የደህንነትና የሰላም ሁኔታ ሊፈጠር ይገባል። በዚህ ሁኔታ ነው እንግዲህ ሂደቱም ተአማኒነት እና ተቀባይነት ሊኖረው የሚችለው። ስለዚህ ይሄ ሊታለፍ የማይችል እና ዋነኛ ቅድመ ሁኔታ ነው።
የዛሬው ሪፖርት መንግስት የህግ የበላይነትን በማስከበር ዓለም አቀፍ የሰብአዊ ህጎችን በመጣስ የሚፈጸሙ ወንጀሎችን በመከላከል እና አጥፊዎችን ተጠያቂ ያለማድረግ ልማድን እንዲያበቃ በማድረግ ለሽግግር ፍትህ ሂደቱ ምቹ ሁኔታ መፍጠር እንዳለበትም አሳስቧል። ሌሎች ባለድርሻ አካላትም በሽግግር ፍትህ ሂደቱ ውስጥ በንቃት እንዲሳተፉ ጠይቋል። ኮሚሽኑ በግኝቱ ዙሪያ በፍትህ ሚኒስቴር ከተቋቋመው የሽግግር ፍትህ ፖሊሲ የባለሙያዎች ቡድን ጋራ ውይይት ማድረጉንም አመልክቷል። ከፖሊሲ የባለሙያዎች ቡድኑ አስተያየት ለማግኘት ያደረግነው ጥረት ለጊዜው ባይሳካም በኢትዮጵያ ሊተገበር ለታቀደው የሽግግር ፍትህ ስርዓት የፖሊሲ ማዕቀፍ የማዘጋጀት ስራ በመጠናቀቅ ላይ መሆኑን የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በቅርቡ መግለጻቸው ይታወቃል። በፖሊሲ ሂደቱ ላይ ተጨማሪ ሐሳብ መስጠት ለሚፈልግ አካል በሩ ክፍት እንደሆነ መግለጻቸውን መዘገባችንም የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ሆሮ ጉድሩ ወለጋ ዞን ጉድሩ ወረዳ ውስጥ ባለፈው ሰኞ ተካሄደ በተባለ የድሮን ጥቃት 8 ሰዎች ተገድለዋል ሲል የኦሮሞ ነጻነት ግንባር ተናግሯል። ከፌደራል ከክልልና ከዞን ባለስልጣናት ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ በኩል በተመሳሳይ ዞን የአሙሩ ወረዳ አቦራ ከተማ ውስጥ ከትላንት በስቲያ ማክሰኞ 5 ሰዎች ጸጥታ አስከባሪዎች በታጣቂዎች እንደተገደሉ የከተማዋ ከንቲባ አስታውቀዋል። ናኮር መልካ ዝርዝሩን ይዛል።
መንግስት አካሂዶታል የተባለው የሰኞ የድሮን ጥቃት የተፈጸመው በበሮ ሙሉ ወንጌል ቤተክርስቲያን ቅጥር ግቢ ውስጥ ካለ የበቆሎ ማሳ ላይ የደረሰውን ቡቃያ በመሰብሰብ ላይ እንደነበሩ ነው ሲሉ ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠራ የጠየቁ የአካባቢው ነዋሪ ተናግረዋል።
የቤተ ክርስቲያኑ የሆነ በቆሎ ሲሸለቅቁ ነበር 8 ሰዎች በድሮን ተመተው የሞቱት። 4 ሰዎች ደግሞ ቆስለው ኮምቦልቻ ከተማ ውስጥ በሚገኝ ጉድሩ ሆስፒታል እየታከሙ ነው።
ስለ ሁኔታው ለማጣራት ወደ ኮምቦልቻ ሆስፒታል ደውዬ ነበር። የደወልኩላቸው ባለሙያ በዚህ ጉዳይ ሁለተኛ ወደ እርሳቸው እንዳልደውል ነግረውኝ ስልክ ዘግተዋል። በአካባቢው በመንግስት ኃይሎችና በኦሮሞ ነጻነት ጦር ሸማቂዎች መካከል የሚደረገው ግጭት በህብረተሰቡ ላይ ከፍተኛ ጉዳት ማድረስ መቀጠሉን እኒው ነዋሪ ተናግረዋል።
ዋን መጉያ ጉያቲን ወሊንትኒ ግዳን ያለ ይታወራን ደህናው አንኝ ወረታ ካሲ
እዚህ አካባቢ ጦርነት በተደጋጋሚ ነው የሚከሰተው። የመንግስት ወታደሮችም ጫካ ያሉትም ታጣቂዎች በዚህ ስለሚያልፉ ህዝቡ ላይ በርካታ ጉዳት ያደርሳሉ። እንዲህ በጅልማ ባይሆንም በየሳምንቱ ቢያንስ አንድ ሁለት ሰው ይሞታል። አንዳንዴ ጫካ ያሉት ታጣቂዎች የመንግስት ኃይሎችም በድሮን የሚሞቱበት ጊዜ አለ። ይህን ችግር በውይይት ካልሆነም በውጊያ መፍታት አይቻልም።
የኦሮሞ ነጻነት ግንባር ኦነግ ሰሞኑን ባወጣው መግለጫ በጉድሮ ወረዳ ልዩ ስሙ በሮ በተባለ ስፍራ በብልጽግና የድሮን ጥቃት ታህሳስ 15 አመሻሽ ላይ 8 ሰላማዊ ሰዎች ተገለዋል ብሎ ሌሎች 2 ሰዎች መቁሰላቸውንም በጽሑፍ አስፍሯል። ድርጊቱን እንደሚያወግዝ የገለጸው ኦነግ ህዝቡ፣ ዓለም አቀፍ ማህበረሰብና የሰብአዊ መብቶች ተቋማት ግፊት እንዲያደርጉ አሳስቧል። ምላሽና ማብራሪያ ለማግኘት ከዞኑ የአስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ አብዲሳ ቀና፣ ከኦሮሚያ ክልል የጸጥታ ቢሮ ኃላፊ አራርሳ መርዳሳ በስልክ ያደረግናቸው ጥረቶች አልተሳኩም። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ በቅርቡ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ኦነግ ሸኔ ሲሉ በሚጠሯቸው ታጣቂዎች ላይ መንግስት እርምጃ እንደሚወስድ፣ ኦነግ ከዚህ ቀደምም በተመሳሳይ ጉዳይ ላይ አውጥቶ በነበረው መግለጫ ዙሪያ ምላሽ ሰጥተው ነበር።
በኦሮሚያ ብሔራዊ ክልላዊ መንግስት በተለያዩ ዞኖች ንጹሐንን እየገደለ ያለው የሸኔ አሸባሪ ቡድን ነው። እኛ እንደ መንግስት ህዝቡን የመከላከል ዜጎችን የመከላከል ህገ መንግስታዊ ግዴታም ስላለብን ንጹሐንን ከአሸባሪ ቡድን የመከላከል ተግባር ነው እየፈጸምን ያለ ነው እንጂ ሽብር ቡድኑ ራሱ ገሎ ኢሰብአዊ የሆኑ ድርጊቶችን ፈጽሞ መንግስት ነው በሚለው ለአሸባሪው ቡድን ሽፋን ለመስጠት የወጣ መግለጫ ነው ማለት ነው።
ሸማቂው ቡድንም የመንግስቱን ውንጀላ አስተባብሎ በበኩሉ የመንግስት ኃይሎች እንጂ ሰላማዊ ሰዎችን እንደማያጠቃ ሲገልጽ ቆይቷል። ይህ በእንዲህ እንዳለ በዚያው ዞን አሙር ወረዳ ኦቦራ ከተማ ውስጥ ከትናንት በስቲያ ማክሰኞ ታጣቂዎች 5 ጸጥታ አስከባሪዎችን መግደላቸውን የከተማይቱ ከንቲባ አቶ ለሜሳ ታደሰ ገልጸዋል። የአዱኛ ቡድን ኦነግ ሸኔ የሚባሉ ታጣቂዎች ናቸው። እነዚህን በጥበቃ ላይ የነበሩ የሚሊሻና ከልዩ ኃይል ወደ መደበኛ ፖሊስ የተቀላቀሉ 5 ጸጥታ አስከባሪዎችን በአሳቻ ሰዓት ገብተው የገደሉት፣ ሌሎች 2 አባላት ደግሞ ቆስለው ለሕክምና ተልከዋል ብለዋል። ኦቦራ ከተማ አሁን መረጋጋቷንና ወደ መደበኛ እንቅስቃሴዋ መመለሷን ከንቲባው ተናግረዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
አሁን ማምሻውን በደረሰን የሮይተርስ ዘገባ ሆሮ ጉድሩ ወለጋ ውስጥ ተፈጸመ የተባለውን ይህን ጥቃት የፈጸመው መንግስት ነው መባሉን የመንግስቱ ቃል አቀባይ ለገሰ ቱሉ በብርቱ አስተባብለውታል። ፍጹም ቅጥፈት ሲሉ ነው ውንጀላውን የገለጹት ዶክተር ለገሰ። የኢትዮጵያ ሰብአዊ መብቶች ኮሚሽንም ስለ ጥቃቱ ጥቆማዎች እንደደረሱትና እያጣራ መሆኑን የኮሚሽኑ የአካባቢው ጽህፈት ቤት ኃላፊ እንደነገሩት ሮይተርስ አክሎ አመልክቷል። ወደ ተከታዩ ዘገባ ስናልፍ በአማራ ክልል ምዕራብ ጎንደር ዞን በመተማ ወረዳ ውስጥ በሳምንቱ መጀመሪያ ከ28 በላይ ሰዎች በታጣቂዎች ታግተዋል ሲሉ የአካባቢው ነዋሪዎችና የታጋቾች ቤተሰብ አስታወቁ። በመተማ ወረዳ መቃ ተብሎ በሚጠራው ቀበሌ ባለፈው ሰኞ አንድ ቤተ ክርስቲያን ውስጥ የነበሩ 12 ያብነት ተማሪዎች በታጠቁ ኃይሎች ታግተው መወሰዳቸውን አንድ የቤተ ክርስቲያኒቱ አገልጋይ ተናግረዋል። በተመሳሳይ በዚህ ሁለት ከሰዓት በኋላ ከገንዳ ውሃ ከተማ ወደ ጎንደር በሚወስደው መንገድ ላይ ሹፌሩን ጨምሮ ከ16 በላይ የሚኒባስ ተሽከርካሪ ተሳፋሪዎች ደረቅ አባይ በሚባል ቦታ ላይ በታጠቁ ኃይሎች ታግተው ተወስደዋል ሲሉ አንድ የታጋች ቤተሰብ ተናግረዋል። በመተማ ወረዳና በአካባቢው እየተባባሰ የመጣው የሰዎች እገታ እንዳሳሰባቸውም የአካባቢው ነዋሪዎች አስታውቀዋል። አጋቾቹ ከቅማንትም ሆነ ከአማራ ወገን ያልሆኑ ሽፍቶች ናቸው ሲሉ የገለጹት የቅማንት ዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ መንግስት የጸጥታ ቁጥጥር እንዲያደርግ ጥሪ አቅርበዋል። ከአካባቢው ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው ተጨማሪ ዘገባ ይዛለች።
ባለፈው ሰኞ የመጀመሪያው እገታ ተፈጸመ የተባለው በምዕራብ ጎንደር ዞን መተማ ወረዳ መቃ ቀበሌ ባርኩርኩር ጎጥ ውስጥ በሚገኘው የቅዱስ ሚካኤል ቤተክርስቲያን ውስጥ ነው። እሁድ ለሰኞ አጥቢያ የታጠቁ ኃይሎች ወደ ቤተክርስቲያኗ በመግባት 12 የአብነት ተማሪዎችን አግተው መውሰዳቸውንና ከዛም ለቤተሰቦቻቸው ስልክ በመደወል ከፍተኛ የሆነ የማስለቀቂያ ገንዘብ መጠየቃቸውን ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው የገለጹልን አንድ የቤተ ክርስቲያኑ አገልጋይ ለአሜሪካ ድምጽ ተናግረዋል። በተመሳሳይ ቀን ማለትም ሰኞ ታህሳስ 15 2016 ዓመተ ምህረት ከሰዓት በኋላ ከገንደዋ ከተማ ወደ ጎንደር ከተማ በመጓዝ ላይ የነበሩ የመኪና አሽከርካሪውን ጨምሮ 16 ተሳፋሪዎች ታግተዋል ሲሉ አንድ የታጋች ቤተሰብ ገልጸዋል። በጉዞ ላይ የነበሩት ተሳፋሪዎችና የመኪና አሽከርካሪ ልዩ ስሙ ደረቅ አባይ በሚባል ቦታ በታጠቁ ኃይሎች ታግተው ወደ ጫካ እንደተወሰዱና ለቤተሰቦቻቸው እየተደወለ የማስለቀቂያ ገንዘብ እንዲከፍሉ እንደተነገራቸው ነው እኚሁ የታጋች ቤተሰብ የጠቆሙት።
መታገቱን በራሱ በልጁ ስልክ ደውለው ያው እንደታገተ ምናምን ነገሯቸውና ብር አንፈልግም እኛ ከየታገቱብን ሰዎች አሉ ያሉ። መጀመሪያ ወደ 15 ሰዎች የሚሆኑ የቅማንት ተወላጆች የታገቱብን አሉ፣ እነሱ ከተለቀቁልን እንለቃለን፣ ከተገደሉ እንገድላለን፣ እንደዛ ነው ብሎ ነበር። ግን እንደዛ አይመስልም ነበር። አሁን በድጋሚ ትናንት ደውለውላቸው ነበር። አሁን ወንድሜ ደውሎልኝ ነበርና ያው 600 ሺ ከከፈለ ያው እንለቀዋለን።
በተለይ ካለፈው ሳምንት ማክሰኞ ጀምሮ በመተማ ወረዳና በአካባቢው የሰዎች እገታና ግድያ እየተባባሰ መምጣቱ እንዳሳሰበው የገለጸው ደግሞ የቅማንት ዲሞክራሲያዊ ፓርቲ ነው። የፓርቲው የህዝብ ግንኙነት ኃላፊ መሆናቸውን የተናገሩት አቶ ሳላምላክ ስመኘው መንግስት በአካባቢው የዜጎችን ደህንነት እንዲጠብቅ ጥሪ አቅርበዋል።
በፍጹም ከብሔርም ከሃይማኖትም ጋር የሚያገናኘው ነገር የለም። ለክሳቸው ብቻ ነው የሚንቀሳቀሱ። ከሁለቱም ብሔሮች የተወለዱ ታጥቀው ብቻ ለራሳቸው ጥቅም የሚንቀሳቀሱ ተብሎ ነው የሚነገረን። እነዚህ ደግሞ ቁጥራቸው በጣም አናሳ ነው። ይህ አጋችና ገዳይ ቡድን መርጦ አይደለም እየገደለ ያለው፣ ያገኘውን ነው እየወሰደ እየገደለ እያገተ ብር እየተቀበለ ያለው እና ዘርም የላቸውም ብሔርም የላቸውም ለማንም የሚወግም አይደለም። በራሳቸው ፍላጎት ኪሳቸውን ለሙላት የሚንቀሳቀሱ ኃይሎች ስለሆኑ እኛም እንደ ፓርቲ ከመንግስት ጋር በትብብር እኒህን ኃይሎች ወደ ቁጥጥር ለማዋልና ታርመው እንዲወጡ ወደ መደበኛ ስራቸው እንዲመለሱ ነው ምንለው ያለን። እዛ አካባቢ በስፋት ያለውን ማህበረሰብ የቅማንትና የአማራ ማህበረሰብ በማደራጅ ህጋዊ እና ተመጣጣኝ እርምጃ ተወስዶ ወደ ህግ ቁጥጥር ገብተው ታርመው የሚወጡበት መንገድ ካልተዘጋጀ በስተቀረ ቀጠናውን ላልተፈለገ ትርምስ እየዳረጉ ስለሆነ እንደው የመንግስት ጸጥታና ደህንነት አካባቢ የሚሰሩ በደንብ ይህን ጉዳይ ትኩረት ሰጥተው የአካባቢ ማህበረሰብ አቀናጅተው ቢሰሩ።
በአካባቢው በተለያየ ጊዜያት ነዋሪዎች ባልታወቁ ሰዎች እየታገቱና እየተገደሉ ነው ሲሉ የገለጹት በአሁኑ ሰዓት ለስራ ጉዳይ መተማ የሚገኙና ስማቸውን እንዳንጠቅስ የጠየቁን አንድ የጎንደር ከተማ ነዋሪ ናቸው። ግለሰቡ እንደሚሉት አሁን ስራቸውን ቢጨርሱም ሰሞኑን ተባብሶ በቀጠለው የሰዎች እገታ ምክንያት ወደ ጎንደር ለመመለስ መፍራታቸውንም አክለው ገልጸዋል።
ያው እገታው የቆየ ነው ብዬ ነው አሁን ላይ አይደለም ያለው
ሁኔታ አሁን ከምዕራብ ወንደር አጠጋሪ ሀገንዷ ወደ ወንደር ለመሄድ ራሱ
ከወቅታዊው እገታ ጋር በተያያዘ ከአካባቢው ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ባለፈው ዓመት ሰኔ ወር ላይ ከአሜሪካ ድምጽ ጋራ በነበራቸው ቆይታ በአካባቢው ግድያና እገታ መኖሩን አምነው የመንግስት የጸጥታ ኃይል አካባቢውን ለማረጋጋት ተሰማርቶ እንደነበር መናገራቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
አሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዘገባችንን ነው የተከታተላችሁት ያላችሁት። ወደ ተከታዩ ስናልፍ ደግሞ ሰሞኑን በቁጥጥር ስር በዋሉት የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንደአ ቤተሰቦች የቀረበለትን የመብት ጥሰት አቤቱታ ያጣራ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን አመልክቷል። በኮሚሽኑ የክልሎች ክትትልና ምርመራ ዘርፍ ኃላፊ ሰላማዊት ግርማ ይህንኑ ለአሜሪካ ድምጽ አረጋግጠዋል። የአቶ ታዬ ደንደአ ባለቤት ስንታየው አለማየሁ በበኩላቸው የባለቤታቸው የባንክ ሂሳብ በመዘጋቱ ለችግር ተጋልጠናል በማለት አማረዋል። ገልሞ ዳዊት ተከታዩን ዘገባ ልኳል።
ከታሰሩ ሁለት ሳምንታት ያለፋቸውን የአቶ ታዬ ደንደአን ባለቤትና የቤተሰባቸውን አቤቱታዎች እየተከታተሉ መሆናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን የክልሎች የክትትልና ምርመራ ዘርፍ ኃላፊ ሰላማዊት ግርማ ዛሬ ለአሜሪካ ድምጽ ገልጸዋል። የአቶ ታዬ ቤተሰብ አባላት ከመንግስት ቤት እንድንወጣ የተደረግነው ያለ አግባብ ነው ማለታቸውንና ቤተሰቡ ይጠቀምበት የነበረው የባንክ ሂሳብ መዘጋቱን ጨምረው የቀረበለትን አቤቱታዎች ኮሚሽኑ እየተከታተለ መሆኑንና የሚደርስበትን በቅርቡ እንደሚያሳውቅ ወይዘሮ ሰላማዊት ተናግረዋል። የአቶ ታዬ ደንደአ ባለቤት ወይዘሮ ስንታየው አለማየሁ ይህ ባለቤታቸው የባንክ ሂሳብ በመዘጋቱ ቤተሰባቸው መቸገሩን ተናግረዋል።
kan cufame fakkenya fanamma anu masafin fayyadama yu bakkabu insan qaba
yetezeggaw ye bank hisab yesu no እኔ ውክልና ስላለኝ ሂሳቡን እኔ ነበርኩ የማንቀሳቀሰው። ስራ ላይ ስላልነበርኩ የኔ ሂሳብ ውስጥ ያን ያህል ገንዘብ የለም። እንደሰማሁት የቅርብ የቤተሰብ አባላትን ጨምሮ የ26 ሰዎች የሂሳብ ቁጥር ተዘግቶ ነበር። ከዛ በኋላ የብዙዎቹ ተለቀዋል። የቀረውን ደግሞ አሁንም ምርመራ ላይ እንደሆኑ ተነግሮናል። ያጣየ አሁንም አልተለቀቀም። እየኖርን ያለነው በሰዎች እርዳታ ነው።
ተዘጉ የተባሉት የባንክ ሂሳቦችንና በቤተሰቡ የቀረቡ ሌሎች አቤቱታዎችን በተመለከተ ከፌደራል ፖሊስ ኮሚሽን ቃል አቀባይ ምላሽ ለማግኘት የእጅ ስልካቸው ላይ ጭምር በመደወል ያደረግነው ጥረት አልተሳካም። በሰላም ችግር ምክንያት ተፈናቅለው እኛ ጋር ተጠልሎ ያሉ የቤተሰብ አባላትም በስጋት ውስጥ ናቸው ብለዋል ወይዘሮ ስንታየው።
ጋፊን ያው ጉያት ተኮኑ መኖሄ የማማ ጋሩ ጆሌ ወጅን ዳይማን ወጅን ወልቁናም ሲሱን የሚል ኮፍኔ ያሊ ጎዴራ
በቀን አንዴ ይህርን እንጎበኘዋለን። ልጆቹን ወስጄ ላሳየው ግን አልቻልኩም። የሚፈቀድልን 3 ደቂቃ ብቻ ነው። የክስ መዝገብም አልተከፈተበትም። ከጠበቃ ጋርም አልተገናኘም።
ከመስከረም 2014 ዓ.ም በቁጥጥር እስከዋሉበት ታህሳስ 2016 ዓ.ም ድረስ የሰላም ሚኒስትር ዴታ ሆነው ያገለግሉት አቶ ታዬ ደንደአ የኦሮሚያ ክልል ጨፌ ወይም ምክር ቤት አባል ናቸው። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ዝግጅታችን በየዕለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ ወደ እናንተ ይደርሳል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ለመስጠትም ሆነ ቢካተቱ የምትሏቸውን ሀሳቦች ለመጠቆም በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር በአሁኑ መጠሪያው በኤክስ ሃሽታግ ቪኦኤ አምሃሪክ ላይ ታገኙናላችሁ። ኢንስታግራምና ዩቲዩብ ላይም አለን። አሁን የምሽቱን የመጀመሪያ አጋማሽ ዝግጅቶች አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ኢትዮጵያን ምን ወደ ብሪክስ ወሰዳት የሚለው ይሆናል። ኢትዮጵያ ብሪክስን የተቀላቀለችው በምዕራቡ ጫናዎች ምክንያት ነው ሲል የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ያደረገው ጥናት ጠቁሟል። መንግስት ደግሞ ሀገሪቱ ቡድን የተቀላቀለችው በራሷ አቅምና ፍላጎት መሆኑን መናገሩን የጥናቱ ሪፖርትን ያቀረቡት ዶክተር ደግዬ ጎሹ ተናግረዋል። ብሪክስን መቀላቀል ሊያስገኝ ወይም ሊያሳጣ ስለሚችለው ጥቅም ባለሙያዎቹ የተከፋፈለ ሀሳብ ያንጸባረቁ ሲሆን ብሪክስን የመቀላቀል ጉዳይ የፖለቲካ ውሳኔ ብቻ መሆን እንደሌለበት ያሳሰቡት ዶክተር ደግዬ ሀገሪቱ ከብሪክስ ለምታገኘው ጥቅም ትልቅ ጥናት መደረግ እንዳለበት አመልክተዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ተከታትሎታል።
ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ የፈጠሩትንና በመስራቾቹ ሀገሮች ስሞች ምህጻር ብሪክስ ብለው የጠሩትን ጥምረት ለመቀላቀል ኢትዮጵያ በኦፊሴል ማመልከቷን ተከትሎ የምታገኘው ጥቅም ወይም የሚያመጣባት ጉዳት ይኖር እንደሆን ለመገምገም ጥናት ማድረጉን የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር አስታውቋል። የምጣኔ ሀብት ባለሙያዎቹ ባለፈው ሐሙስ ታህሳስ 11 ቀን ይፋ ባደረገው የጥናት ሪፖርት ከብሪክስ አመጣጥ ዓላማና አሰራር ጋር የተያያዙ ጉዳዮችን ፈትሿል። ጥናቱ በምዕራባውያኑ ሀያላን ይዘወራሉ ያላቸው የዓለም ባንክና ዓለም አቀፉ የገንዘብ ተቋም የሚገኙበት የኢኮኖሚ ስርዓት ድሆቹንና ባለጠጎቹን ሀገሮች በፍትሐዊነት አለማገልገሉ እንደ ብሪክስ ያለ ጥምረት እንዲፈጠር ማድረጉን ይናገራል። የኢትዮጵያ ጥምረቱን መቀላቀል ሊያስከትል የሚችለውን ጥቅምና ጉዳት ለመፈተሽ ማህበራቸው 233 ባለሙያዎችን ያሳተፈ ጥናት ማድረጉን ሪፖርቱን ያቀረቡት የማህበሩ የምርምርና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹ ገልጿል። ለመሆኑ ኢትዮጵያ ጥምረቱን ለመቀላቀል ምን አነሳሳት ለሚለው ጥያቄ አብዛኞቹ ባለሙያዎች በሰጡት መልስ ፖለቲካዊና ኢኮኖሚያዊ ጫናዎችን እንደ ምክንያት ማመላከታቸውን ዶክተር ደግዬ ጠቁመዋል።
ኢትዮጵያ ብሪክስን ጆይን ያደረገችው ለምንድን ነው? የኢኮኖሚ እና የፖለቲካ ማዕቀብ ስለበዛባት ነው የሚሉት አብዛኞቹ ናቸው። ወደ 49% የሚሆኑት በዚህ ነው የሚያምኑት። አሁን በገጠማት ወቅታዊ ፖለቲካዊና ኢኮኖሚያዊ ችግር ነው ብለው ነው ኤክስፐርቶች የሚያምኑት ባለሙያዎች። ኢመርጂንግ ኢኮኖሚ አዲስ ኢኮኖሚ ስለሆነ ነው የተቀበሏት የሚሉ 48% አሉ። ጂኦፖለቲክስ ነው ያለችበት ጂኦግራፊያዊ ሁኔታ ነው የሚሉት 45-46% አካባቢ። የውጭ ግንኙነቷ በጣም እየወረደ እየወደቀ ስለመጣ ነው የሚሉት 41%። ወደ 11 ምክንያቶችን ራንክ አድርገዋቸዋል። መንግስት የሚለው በራሳችን ሜሪት ነው በበጎ ስራችን ነው ይላል።
ኢትዮጵያ ከብሪክስ አባልነቷ ትጠቀማለች ተብለው ከተጠየቁት የጥናቱ ተሳታፊዎች ባለሙያዎች 70% አዎ ትጠቀማለች ብለው መመለሳቸውንና አባልነቷ ጉዳት ያመጣባት እንደሆነ ከተጠየቁት ደግሞ 69% ያህሉ ከበድ ያለ መዘዝ ሊያስከትል ይችላል የሚል ስጋት ማንጸባረቃቸውን ዶክተር ደግዬ አሳውቀዋል።
አንዱና ዋነኛው አዳዲስ ብድሮችን መከልከል ወይም መቀነስ ሊደርስብናል በእርግጥነት ያሉት 56% ናቸው። ያሉትንም ዲስፐርስመንት ላይ ችግር መፍጠር፣ ማቋረጥ የመሳሰሉት ነገሮች እንደ 43%። ከረንሲያችን ዲቫሉ እናደርግ ከፍተኛ ጫና እንደሚመጣብን የግምቱ 40% ናቸው። መንግስትን አፌክት የሚያደርግ የፖለቲካ እርምጃዎች ይወሰዳሉ። ኤፍዲአይ በተለይ ከፍተኛ ችግር ይገጥመናል 38% የሚሆኑ የብድር ቅድመ ሁኔታዎች በከፍተኛ ደረጃ ይጨምራሉ የሚሉ 28% አካባቢ ናቸው።
ብሪክስ አዲስ የልማት ባንክ እንደሚኖረውና የራሱን ምንዛሪ እንደሚያወጣ የገለጹት ዶክተር ደግዬ ዋና ዓላማው በአባላቱ መካከል በሚደረጉ የንግድ ልውውጦች የራሱን ኦፊሴል ገንዘብ በመጠቀም የዶላርን የበላይነት ማስወገድ እንደሆነ ተናግረዋል። አብዛኞቹ ባለሙያዎች ይህን ማድረግ ይቻላል ብለው እንደሚያምኑ ሂደቱ ግን ከ5-15 ዓመትና ከዚያም በላይ ሊወስድ ይችላል ብለው እንደሚገምቱ ጥናቱ ይናገራል። ጥናቱ ይህንን ግምገማ ተንተርሶ ኢትዮጵያ ከሁሉም ወገኖች ጋር እኩል መስራት እንዳለባት ይመክራል።
ኢትዮጵያ ቅድም እንዳያ ኤምኤፍም ከወርልድ ባንክም የጋራ ዓላማዎች አሏት። ሴት ያደረገቻቸው በአጭር ጊዜ ውስጥ እንደዚህ ከብሪክስ ጋር እሰራለሁ የሚባል ነገር አይደለም። አትሊስት ኢንሾርትራን ከሁሉም ከዌስተርን ፓወርስ እና ከብሪክስ ጋር መስራት እንገደዳለን። በብር ከሆነ የምንነግደው ከነባር ፓርትነሮች ሀገሮች ጋር መነገድ አንችልም። ከዌስተርን ከሆነ ወይም ከሌላ ሀገር ከሆነ ማለት ነው። ከዚህ የተነሳ አሁንም ከሁለቱም ብሎኮች ጋር መስራት የሚጠበቅብን ነገር አለ።
ነባሩ ዓለም አቀፍ የኢኮኖሚ ስርዓት ካልሰራ አዳዲስ ጥምረቶች መፈጠራቸውና አገሮችም እነዚህን ጥምረቶች መቀላቀላቸው እንደማይቀር የጠቀሱት ዶክተር ደግዬ ጎሹ ኢትዮጵያን ጨምሮ ሀገሮች ጥቅማቸውን ግን በአግባቡ ማስላት እንዳለባቸው ያሳስባሉ። እናስ ኢትዮጵያ በባለሙያዎቹ ስሌትና ምክር ምን ይሆን ከጥምረቱ ተጠቃሚ የሚያደርጋት? ዶክተር ደግዬ
አሁን ኢትዮጵያ ጆይን ማድረጓ ክፋት የለውም። ግን ሪሊ ትጠቀማለች ወይ ነው። በፖለቲካ ዲሲዥን ብቻ መሆን የለበትም። ጥቅም ማግኘት መቻል አለብን። ምን ያክል ነው የምትጠቀመው በምን ዘርፍ የሚለው በደንብ ኢንቨስቲጌት ማድረግ እንደሚጠይቅ አግኝተናል። ጆይን ማድረጉ ኢስ ኖት ዊዛውት ሪስክ። ሪስኮች አሉ። ያን ሪስክን በደንብ መገምገም ያስፈልጋል። ፈርጀ ብዙ ሪስክ አለ። እስከ ዛሬ ከምዕራብ እናገኛቸው የነበሩ ጥቅሞች ራሱ የሚያካክስልን ጥቅም ካላገኘ ሎስ ነው ሊሆን የሚችሉትን በደንብ መገምገም የሚጠበቅ ነገር ነው የሚሆነው። ቫይብራንት ፋይናንሻል ሲስተም እና ፋይናንሻል ማርኬት ስታብሊሽ ካላረግን አሁንም ጭራ ሆነን እንቀጥላለን ማለት ነው። ኢንዲፔንደንስ ኦፍ ናሽናል ባንክ ኢዝ ቨሪ ማች ኢምፖርታንት። በሁሉም ሀገሮች መለኪያዎች አሉ። በመንግስት ማኒፕሌት የሚደረግ ከሆነ ኖበዲ ዋንትስ ቱ ኦፕሬት ዊዝ አግሬሲቭሊ። መንግስት እንደዛ ላይ እስካልሰራ ድረስ ወርልድ ባንክ ጭራ እንደነበር ነው እዚህም ጭራ እንሆናለን። ምንም ከፍቶን እዛ ስለሄደ ምንም የምናገኘው ነገር ላይኖር ይችላል። እንደውም አድቨርስ ፊክሱ ሊበዛብን ይችላል።
የኢትዮጵያን የአባልነት ጥያቄ የተቀበለው ብሪክስ ከፊታችን ሰኞ ታህሳስ 22 2016 ዓ.ም ጀምሮ ሙሉ አባል እንድትሆን አጽድቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዝግጅታችን አሁንም እንደቀጠለ ነው። የወንጪ ደንዲ ሐይቆች ስነ ምህዳራዊ ቱሪዝም ፕሮጀክት ተስፋ እንደሰጣቸው የአሜሪካ ድምጽ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል። በጠቅላይ ሚኒስትር አብይ አህመድ የተወጠነውና የገበታ ለሀገር አንድ አካል የሆነው ይኸው የቱሪዝም ፕሮጀክት ግበራ ከሶስት ዓመት በፊት የተጀመረው ፕሮጀክት መጀመሪያው ምዕራፍ ግንባታው ተጠናቋል። በፕሮጀክት ክንውኑ ሳቢያ የአካባቢው መሰረተ ልማት ፍላጎት እንደተሟላና ለዓለም አቀፍ ጎብኚዎች ምቹ ሁኔታ እንደተፈጠረ የኦሮሚያ ክልል የቱሪዝም ኮሚሽን ኮሚሽነር ለሊሴ ዱጋ ገልጸዋል። ናኮር መልካ የ2023 ሚስ ቱሪዝም ኦሮሚያ ማህደር ፈቃዱንና ሌሎችንም አነጋግሮ ከአምቦ ተከታዩን ዘገባ ልኳል።
የቱሪስት መስህብ የሆነው የወንጪ ሐይቅ ከርዕሰ መዲናዋ አዲስ አበባ በ155 ኪሎ ሜትር ርቀት ላይ ይገኛል። ሐይቁን በማራኪ ግርማ ሞገሳቸው ዙሪያውን የከበቡት ተራሮች አካባቢውን አረንጓዴ ባለበሰው ለምለም የተፈጥሮ ጸጋ ተሸልመው ይታያሉ። ውቡ ተፈጥሮን የተጎናጸፈው የወንጪ ሐይቅ ገበታ ለሀገር በተባለው የኢትዮጵያ ጠቅላይ ሚኒስትር የልማት እቅድ ውስጥ ከጎርጎራና ከኮይሻ ፕሮጀክቶች ጋር ተካቶ ላለፉት ሶስት ዓመታት በትግበራ ላይ ቆይቷል። ከአካባቢው ነዋሪዎች መካከል በወንጪ ደንዲ ሐይቆች ላይ የተካሄደው የኢኮ ቱሪዝም ፕሮጀክት
ሊያስገኝላቸው ስለሚችለው ጥቅም ሲገልጹ፣
ስሜ ደሳለኝ ገለታ ይባላል። የወንጪ ተወላጅና የኢኮ ቱሪዝም አባል ነኝ። ከአባቶቻችን ጊዜ ጀምሮ ለረጅም ዓመታት አምቦና ወሊሶ መንገድ አቤቱታ ስናቀርብ ነበር። የመንገድ ችግር ነበረብን ማለት ነው። ያም መንገዱ መፍትሄ ያገኛል። ሁለተኛ ደግሞ ቱሪስት ወንጪ ይመጣሉ ወይ ማደራ ይፈልጋል። ደርሶ መልስ የምንጠቀመውን የአራት ሰዓት አገልግሎት ሰጥተን ህይወታችን ይለውጣል ብለን ተስፋ እናደርጋለን።
አሁን ላይ የመጀመሪያ ምዕራፍ ግንባታ ከመገባደዱ ጋር ተያይዞ የአካባቢው ነዋሪዎች ቀድሞ የነበራቸው ስጋት እየቀነሰ ተስፋቸው ደግሞ እየለመለመ የመጣ ይመስላል። አንዴ የመጣ ጎብኚ ደጋግሞ እንዲመጣ የሚያግባቡበትን የአቀባበላቸውን ዜማ በስፍራው በተገኘሁበት ወቅት ተመልክቻለሁ። ከአዲስ አበባ ለጉብኝት እንደመጣ የነገረኝ ገመቹ ታዬ ወንጪን በመጎብኘቴ የአእምሮ ረፍት አገኛለሁ ሲል በቆይታው እንደተደሰተ ይገልጻል።
ወንጪን በመጎብኘቴ በጣም ደስ ብሎኛል። በጣም ልዩ ቦታ ነው። እንደምታዩት አየሩ በጣም ደስ ይላል፣ ሰው በጣም ደስ ይላል። ብቻ በቃ በጣም የአእምሮ ረፍት የሚገኝበት ቦታ ነው። በጣም ደስ የሚል ቦታ ነው እና ሁሉም ሰው ቢያየው።
ቀነኒ በየነ የዘንድሮ ሚስ ቱሪዝም ኦሮሚያ የቁንጅና ውድድር ሁለተኛ ደረጃ በማግኘት አሸናፊ ናት። ወደ ወንጪ ደጋግማ መምጣት እንደሚያስደስታት ትናገራለች።
ብዙ ጊዜ ወንጪ መጥቻለሁ። በጣም የሚያዝናና ቦታ ስለሆነ ደጋግሜ እመጣለሁ።
ደስተኛ ነኝ።
በጣም ደስተኛ ነኝ። ከፊት ያስታውቃል።
ምን ተጨምሮ ይሰራል?
ያሉት ነገሮች በጣም ቆንጆ ናቸው። እዚህ ላይ ደግሞ የተወሰነ ያሉትን ነገሮች እንደ መንገዱ ሊሆን ይችላል፣ ውስጥ ላይ ያሉት መንገዶች ምናምን ቆንጆ ሆነ ቢሰሩ ፐርፌክት። አሁንም ግን በጣም ቆንጆ ቦታ ነው ብለናል።
የዘንድሮ ሚስ ቱሪዝም ኦሮሚያ አሸናፊዋ ማህደር ፈቃዱ ደግሞ የተከናወነው የኢኮ ቱሪዝም ፕሮጀክት የጎብኚዎችን ቀልብ እንደሚስብ ትገልጻለች።
የተለያዩ እንቅስቃሴዎች ወይም አክቲቪቲዎች እዚህ ላይ የሚደረጉትን አብረን ከማህበረሰቡ ጋር እያደረግን እንገኛለን። ፈረስ መጋለብ፣ ሃይኪንግ፣ እጅግ በጣም በሚያምር ቦታ ምድራዊ አቀማመጡ እጅግ በጣም በሚስብ ቦታ ነን ያለነው። ኑና ጎብኙ። በተጨማሪም ደግሞ እዚህ የቱሪዝም መስህብ ላይ የተሰራው የመሰረታዊ ልማትና የልጆች ግንባታ እጅግ በጣም ነው የሚያምረው።
ብስክሌተኛው የማነ ብርሃንም የብስክሌት ስፖርት ለማለማመድ ወደ ወንጭ ይወርዷል።
በብስክሌት በሃይኪንግ እንዴት ወንጭ አካባቢ እንዴት እንደሚሰራ እሱን ለማስተዋወቅ ነው የመጣሁት። ወንጭ በቃ እኔ ከተበቅኩት በላይ ነው ያገኘሁት። ምክንያቱም የዛሬ 3 አመት መጥቼ ነበር አጋጣሚ።
የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ለሊሴ ዱጋ በፕሮጀክቱ ክንውን ሳቢያ አካባቢው የመሰረተ ልማት ፍላጎቱ እንደተሟላለትና ለዓለም አቀፍ ጎብኚዎችም ምቹ ሁኔታ እንደተፈጠረ ገልጸዋል።
ወንጭ እጅግ በጣም የሚያምር የተፈጥሮ የእሳተ ገሞራ ሐይቅ ነው። ከ3000 ሜትር በላይ አባብ ሲ ሌቨል ይገኛል። እዚህ ቦታ ስገኝ ሜቢ 50 ከዛ በላይ ነው። አሁን እናንተኛ ጊዜ ከዛ በላይ ነው። የዛሬ 20 አመት ጀምሮ ወንጭን ስመለከት ነበረ። በተለይ አሁን ደግሞ የፕሮጀክቱን የሚያስፈጽመውም የሚመራውም ቲምም አካል እንደመሆን የቪዚት ኦሮሚያ ብራንድንም ከመምራት አንጻር ብዙ ጊዜ ይመላለሳለሁ። የመንገዶች ስራ፣ የመብራት፣ የውሃ የተለያዩ ስራዎችን ሰርተናል። ከዛ ውጭ ደግሞ ትልቅ ሎጅም ተሰርቷል፣ ለዓለም አቀፍ የቱሪስት ሰርቪስ የሚሰጥ። ያ ብቻ አይደለም፣ የገበሬዎች መኖሪያ ስፍራን ሰርተናል። የገበሬዎች መኖሪያ ቤቶችን እና ሎጁን የሚያገናኝ የሚያስተሳስር በምግብ አቅርቦት የሚያገናኝ ነገሮችን ሰርተናል። እጅግ የሚያምር ነገር ይሆናል።
በስራ ፈጠራ ረገድ ለአካባቢው ማህበረሰብ በርካታ የስራ እድል ያስገኘው የኢኮ ቱሪዝም ፕሮጀክቱ ለወደፊቱም ማህበረሰቡን የሚያሳትፍና ተጠቃሚ የሚያደርግ ዘርፈ ብዙ አገልግሎት እንደሚኖረው ኮሚሽነር ለሊሴ አመልክተዋል። የወንጪ ደንዲ ሐይቆች ኢኮ ቱሪዝም ፕሮጀክት የመጀመሪያው ምዕራፍ ግንባታ ከሰሞኑ እንደሚመረቅ ለማወቅ ተችሏል። ለአሜሪካ ድምጽ ናኮር መልካ ከአምቦ።
በዚሁ ወደ ደቡብ ኢትዮጵያ ክልል ስናልፍ በኦሞ ወንዝ መሙላት ምክንያት ከደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ የተፈናቀሉ ዜጎች በወባ ወረርሽኝ እየተጠቁ መሆኑን የአካባቢው አስተዳደር አስታውቋል። ወረርሽኙ የተከሰተው በጎርፍ አደጋ ምክንያት የተፈናቀሉ ከ79,000 በላይ አርብቶ አደሮች በተጠለሉባቸው አካባቢዎች መሆኑንም ተመልክቷል። ዮናታን ዘብዲዮስ ጉዳዩን ተከታትሎታል።
በኦሞ ወንዝ ሙላት ምክንያት ከቀያቸው ተፈናቀሉ የዳሰነች ወረዳ ነዋሪዎች አሁን ደግሞ ለወረርሽኝ መጋለጣቸውን ነው የአካባቢው አስተዳደር ለአሜሪካ ድምፅ አስታወቀው። የደቡብ ኦሞ ዞን ጤና መምሪያ ኃላፊ አቶ ታምራት አሰፋ እንደሚሉት የኦሞ ወንዝ ያፈናቀላቸው ከ79,000 በላይ የዳሰነች ወረዳ አርብቶ አደሮች በተጠለሉበት ቦታ የወባ ወረርሽኝ ተከስቷል።
በአንድ ሳምንት ውስጥ ከ400-635 አካባቢ ወባ ታማሚ ሰዎች ከነበሩበት አሁን ላይ ባለው ሁኔታ ላይ ያው ከ1344 በላይ የሚጠጉ ማህበረሰብ አካላት የመታመም ሁኔታዎች የታየበት ሁኔታ ነው ያለው።
ወረርሽኙ የተከሰተው ተፈናቃዮች በተጠለሉባቸው በሁሉም መጠለያ ጣቢያዎች መሆኑንም ኃላፊው አብራርቷል።
ዳሰነች ወረዳ ከዚህ በፊት 40 ቀበሌያት አሉ። በፊትም 40 ቀበሌያቱ በሙሉ ወባማ ነው አካባቢ ላይ ያለውና ስለዚህ የወባ ክስተቱ ሁሉም እነዚህ አካባቢዎች ላይ ወይም የ11 አይዲፒ ሳይቶች ላይ በዋናነት ክስተቱ አለ። ቢሆንም ግን አካባቢው መጀመሪያውን ወባማ እንደመሆኑ መጠን ማለት ነው። ስለዚህ ሁሉም ጋር ያለበት ሁኔታ ነው ያለው። ግን ሕክምናው በጠናከረ መንገድ እየሰራን ስለሆነ እየተከላከለን ነው። በወረርሽኝ ምክንያት ህይወቱ ያለፈ የቀረበልን ሪፖርት የለም። እንዲህ አይነት ክስተቶችም ደግሞ እንዳይኖሩ ጤና ባለሙያዎቹም በአቅራቢያ እየሰሩ ስለሆነ በጥሩ የመከላከል ደረጃ ላይ አለን እላለሁ።
በዳሰነች የተከሰተው የጎርፍ አደጋ አሁንም አለመወገዱን ተፈናቃዮችና የዞኑ አስተዳደር ጠቁሟል። ከወረዳው 40 ቀበሌዎች ውስጥ 34ቱ የተባባሰ በቀጠለው የኦሞ ወንዝ ጎርፍ እንደተጥለቀለቁና በውሃ እንደተዋጡ መሆናቸውን አስታውሰዋል። የአሜሪካ ድምፅ ከአንድ መጠለያ ጣቢያ ያነጋገራቸውና ስማቸው እንዳይጠቀስ ጠየቁ የተፈናቀሉ አርብቶ አደሮች አስተባባሪም ጎርፉ ለተራዘመ ጉዳት እንደዳረጋቸው ተናግሯል። በወረዳው የነበሩ የጤና ተቋማት መውደማቸውን የገለጡት እኚሁ አስተያየት ሰጭም አርብቶ አደሮች ለተላላፊ በሽታዎች በተለይም ለወባ ወረርሽኝ መጋለጣቸውን ይበልጥኑ በእናቶችና በህፃናት ላይ ጉዳት እያደረሰ መሆኑንም ተናግሯል።
አካባቢው ላይ ወባ ከመሆኑ ሕክምናው ግን በቂ አይደለም። ማዎቹ አነስተኛ ናቸው። ህዝቡ ግን ከነሱ በላይ ነው። ሴቶች እና ህጻናቶች አልሚ ምግቦች ምናምን ያስፈልጋቸው ነበረ፣ ግን የለም። አሁን እዚህ የቀረበ ነገር የለም። እስካሁን የምግብ ከምግብ አንጻር በጣም ችግር አለ። ውሃ ይቀርባል፣ በቦቲ ይቀርባል። ቦቲው ያው አንድ ነው። ሳይቱ ሰፊ ነው። በቀን አንድ ነው የሚመጣ። ህዝቡ ግን ያው እንግዲህ በጣም ብዙ ነው።
የደቡብ ኦሞ ዞን የጤና መምሪያ ኃላፊ አቶ ታምራት አሰፋ በበኩላቸው ወረርሽኙ የከፋ ጉዳት እንዳያደርስ ኬሚካል የተቀባ የአልጋ አጎበር ለተፈናቃዮች ማደልን ጨምሮ ሌሎች የመከላከል ስራዎች እየተሰሩ መሆኑን ለአሜሪካ ድምጽ በስልክ አስታውቀዋል።
ቤት ለቤት አርብቶ አደሩ መሀል በመዞር አንደኛ የአልጋ አጎበር እንዲጠቀሙ የማድረግ የታመሙ ሰዎች ቶሎ ብለው ሕክምናውን እንዲወስዱ የማድረግ ስራዎችን እየሰራን ያለበት ሁኔታ አለ። ማህበረሰቡን በበጎ ጤና መልክተኝነት ማለት ሌላ ደግሞ የጤና ባለሙያዎች ሁሉም እነዚህ በተፈናቀሉ በውሃ ሙላት የተፈናቀሉና መልሶ የማሰባሰብና በመንደር የማደራጀት ስራዎች በተሰሩባቸው አካባቢዎች ላይ የጤና ባለሙያዎች 24 ሰዓት አገልግሎት እንዲሰጡ ከማድረግ ጋር ተያይዞ የጤና አገልግሎት መስጫ ተቋማት ለመክፈት በዚህ ላይም ደግሞ ውሎ ገብ አገልግሎቶች መስጠት አንዳንዱ ከጤና ኬላዎች በርቀት ላይ የነበሩባቸው ቦታዎች ላይ የሕክምና መስጫ ተቋማት ከግብረሰናይ ድርጅቶች ጋር አንድ ላይ በመሆን አቋቁመን ይህን አገልግሎት እየሰጠን ያለንበት ሁኔታ ነው ያለው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻም ባለፈው ህዳር ወር መጀመሪያ ባወጣው ሪፖርት ከዳሰነች ወረዳም አጠቃላይ የቆዳ ስፋት 65% የሚሆነው በጎርፍ ሙላቱ መጥለቅለቁን አስታውቆ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
እንደ አውሮፓውያን አቆጣጠር መስከረም 7/2014 ዓ.ም በሐማስ ታጣቂዎች የታገተው ቤተ እስራኤላዊው አቬራ መንግስቱ ባለፈው መስከረም ወር 9ኛ ዓመቱን አስቆጥሯል። በአሁኑ ሰዓት እስራኤል በጥቅምት 7ቱ የሐማስ ድንገተኛ ማጥቃት የታገቱ ቤተሰቦችን ለማስለቀቅ በመታደርገው ጥረት ልጃቸው አቬራ ይካተት ዘንድ ቤተሰቦቹ እየተማጸኑ ይገኛሉ። ኤደን ገረመው ወላጅ አባቱንና የእስራኤል ምክትል አምባሳደር ቶመር ባርላቪን አነጋግሮ ያሰናዳችው ዘገባ ቀጥሎ ይቀርባል።
አቶ አየሊ መንግስቱ ከ111 ወራት ከ488 ሳምንታት ከ9 ዓመት ከ3 ወራት በላይ በየዕለቱ የልጃቸውን ወደ ቤቱ መመለስ እየተጠባበቁ ይገኛሉ። የስምንት ልጆች አባት የሆኑት ቤተ እስራኤላዊው አየሊ መንግስቱ ከቤተሰባቸው ጋር ከኢትዮጵያ ወደ እስራኤል የገቡት በ1985 ዓ.ም ነበር። ሰባተኛ ልጃቸው አበራ ወይም በእስራኤል በሚታወቅበት የተጸውዖ ስሙ አቬራ መንግስቱ በሐማስ እንደታገተ የቆየባቸውን እነዚያን የጭንቅ ዓመታት በከባድ ፈተና ውስጥ ሆኖ ለተለያዩ የዓለም መንግስታትና የሰብአዊ መብቶች ተቋማት በማሳወቅ እያሳለፉ እንደሆኑ ይናገራሉ።
በአሜሪካ ያለ በእንትን ሽባይጽ የለ ምን ያለው ስብራ የለ ምን በደጋ በለጋ በተራቢ በኢየሩሻላይም ዝም ብለው በቃ አንዱ ሰው አምጥተው እንዲህ አለ ሰው አለ እያሉ
አቬራ መንግስቱ በጎርጎሮሳውያኑ 2011 ታላቅ ወንድሙ በደረሰበት ህመም ገና በለጋ እድሜው ህይወቱ በማለፉ በተጫነው ሀዘን የተነሳ ማንነቱ እንደተቀየረና ለአእምሮ ጤና መታወክ እንደዳረገው ግራፊክ ሶል የተሰኘው ተቋም አማካኝነት የተዘጋጀውና አቬራ ከሐማስ እገታ እንዲለቀቅ የሚሟገተው ድረገጽ አስፍሯል። አቬራ እንደ አውሮፓውያን አቆጣጠር መስከረም 7 ቀን 2014 ከስራ የተመለሱ እናቱን ወይዘሮ አገርነሽን የኪስ ገንዘብ ጠይቆ ባለማግኘቱ ዴት ከቤት በመውጣት በእስራኤል መንግስት ጠንካራ የደህንነት ጥበቃ የሚደረግባቸውን ስፍራዎች አልፎ የጋዛ ሰርጥን እንደተሻገረ በሐማስ ታጣቂዎች መታገቱን የጸጥታ አባላቱ ለቤተሰቦቹ አስታውቀዋል።
በዚህ አልጎ በአሽከሮን በዚህ አልጎ በባሲሱ ያው እያዩት ዝም ብሎ የሰደዱት የአሜሪካ ነው የእንትን ነው እያሉ ተነሱ ሄዶ ያው ቅርብና ቅርብ ነው የምስጣራውና የእንትን የአረቡና የእስራኤሉ ተሻግሮ ተሰስቶ ህዶ ገብቶላቸዋል ብለው በሳምንቱ እሱም ህዶ ገብቷል ብለው መጥተው ለልጅ የነገሩትኝ። ልጅም ደግሞ አዛ ገብቶ ብሎ ነገረኝ። እኔም ወጥቼ ምሽ ጋራት ወጥቼ እጅ አንድ ዝም ብሎ ቤት ሰጥቶ እዛ ነው ተቀምጬ ነበረ። አሁን እንዴት ቢል እንዳካባሩ በማንም አታውም ሰው አመት ከዚያ ግን ይኸው እየታገልን አልተሰማም።
አቬራ እንደታገተ ጉዳዩ በምስጢር ቢያዝ እንደሚሻል ምክር እንደተለገሳቸውና ለአንድ አመት ያህል ዝምታ መርጠው እንደቆዩ ቤተሰቦች ይናገራሉ። ከአንድ አመት በኋላ ግን ዝምታው ውጤት እንዳላመጣ ሲረዱ የተለያዩ ሰልፎችን የዓለም አቀፍ መገናኛ ዘገባዎችን በመጠቀም ጄኔቫና ዩናይትድ ስቴትስ ድረስ በመጓዝ ለዓለም መንግስታትና ለሰብአዊ መንግስት ተቋማት በማስተዋወቅ አቬራ ከእገታ ነጻ እንዲወጣ ታግለዋል። ከስምንት ዓመታት በኋላ በጥር 2015 ዓ.ም ሐማስ የአቪራን ምስል በተንቀሳቃሽ ቪዲዮ በማሳየቱ በሕይወት እንዳለ ያረጋገጡት ወላጆቹ ጉዳዩ አስደስቷቸዋል። በአሁን ሰዓት በእስራኤልና በሐማስ መካከል እየተካሄደ ባለው ግጭት ሳቢያ የተጀመረው የእስረኛና የታጋቾች ልውውጥም አቪራን እንዲያካትት አባቱ አየሪ ቦላዳ እንደበታቸው ይማጸናሉ።
ይኸው ማምሸላ ራክ ፍራ መልስልኝ ጌታ አምላኬ፣ ራክ መልስልኝ። አሁንም ይሄ እናንተም ደግሞ ይኸው ራካችሁን፣ ወታደሮች ደግሞ እየሞቱ ነው፣ እያለቁ ነው። እንደው ራካችሁን እርዱኝ፣ እስራኤል መንግስትም እርዳኝ፣ ማምሸላ እርዱኝ ራካችሁን። ያለው ባሽቀሎን ያለው ሁሉ በሙሉ ያለው ሁሉ ይኸው ስንት የሚሰሩ ነው ሁሉ። ባካችሁ እርዱኝ፣ ባካችሁ፣ ባካችሁን። ሐማስ ላክህ ሲልሃ ሲልሃ ሐማስ ሐማስ ሲልሃ ላክህ መልስልኝ፣ መልስልኝ።
ይህ ጉዳይ እንዴት ይህን ያህል ዓመታት ሊፈጅ አለ? የእስራኤል መንግስትስ ለዚህ ሁሉ ዓመታት ለምን ዝም አለ ሲል የአሜሪካ ድምፅ በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪን ጠይቋል። እስራኤል ልዩ ልዩ ጥረቶችን እያደረገች እንደሆነ ያስታወቁት ምክትል አምባሳደሩ የእስረኛ ልውውጥ ጉዳይን ጥንቃቄ ስታደርግበት በመቆየቷ እንደሆነ ያስረዳሉ።
It's really heartbreaking the situation that these families have been in over the last 9 and 8 years. Avira Mengistu was kidnapped in 2014 in September, and Hisham Asayid in 2015. So it's been
ባለፉት 9 እና 8 ዓመታት እነዚህ ቤተሰቦች ያለፉበት ሁኔታ ልብ የሚሰብር ነው። አቪራ መንግስቱ እንደ አውሮፓ አቆጣጠር በ2014 ሂሻም አሳያድ በ2015 ነው የታገቱት። ብዙ ዓመታት ሆኖታል። ቤተሰቦቻቸው ተሰቃይተዋል። የተቃውሞ ሰልፎችም ተካሂደዋል። ነገር ግን እስራኤል በሐማስ ላይ ጫና በማድረግ እነዚህን ሁለት ሲቪሎችና ሁለት ወታደሮቿን አስክሬን ለማስለቀቅ ብዙ መንገዶችን ተጠቅማለች። ይኸውልሽ እስራኤል የታፈኑ የተጠለፉና የጦር ሰረኞችን በተመለከተ የተወሳሰበ ታሪክ ነው ያላት። እንደምታቂው እንደ አውሮፓ አቆጣጠር በ2011 ከ1000 በላይ የሚሆኑ የተፈረደባቸውና እጃቸው ላይ ደም ያለባቸው አሸባሪዎችን በጋዛ የታገተ አንድ ወታደራችንን ለማስለቀቅ ተቀያይረናል። ይሄ በእስራኤል ማህበረሰብ ዘንድ በሁለት መልኩ ነው የታየው። ለአንድ ዜጋችን ስንል እነዚህን ሁሉ የተፈረደባቸውን ነፍሰ ገዳዮች መተዋችን ልብ የሚያሞቅ ነገር ተደርጎ ቢወሰድም፣ በአንጻሩ ግን በእስራኤል ህዝብም ሆነ መንግስት ላይ ጠባሳን ጥሎ ያለፈ ነገር ነው። ምክንያቱም 5 ዓመት ሙሉ የታሰረውን ወታደራችንን ለማስመለስ ስንል ከተለቀቁት ነፍሰ ገዳዮች መካከል የጥቅምት 7ቱን የሽብር ጥቃት የመራው የአሁኑ የሐማስ መሪ ያህያ ሲንዋር፣ ብዙ የሐማስ ወታደራዊ ጀነራሎችና መሪዎች የተፈቱት በዚህ ወቅት ነበር። ታጋቾችን ለማስፈታት ብዙ መንገዶች አሉ። አንደኛው እስረኞችን መልቀቅ ሲሆን፣ ነገር ግን እንዳለመታደል ሆኖ የ2011 ክስተት ጉዳዩን ከፍ አድርጎታል። ሐማስ አንድ ሰው ሰጥቶ ብዙዎችን መቀበል እችላለሁ ብሎ እንዲያስብ አድርጎታል። ከዛ በኋላ በ2014 አንስቶ ሁለቱን ሲቪሎችና የሞቱትን ወታደሮች አስክሬን ይዟል። እንግዲህ በግልጽ እንደምታዩ ሐማስ ላይ ለማድረግ የሞከርናቸው ጫናዎች አልተሳኩም።
የሐማስ አሸባሪ ቡድን በጎርጎሮሳውያኑ ጥቅምት 7 ቀን ከፈጸመው ጥቃትና ጠለፋ ጋር ተያይዞ በሚደረገው የእስረኛና የታጋቾች ልውውጥ ላይ አቪራ መንግስቱ፣ አረብ እስራኤላዊው ሂሳም አሳያድና ሕይወታቸው ያለፉት ሁለት እስራኤላውያን ወታደሮችን አስክሬን ጭምር ለማስለቀቅ እየጣርን ነው፣ ይህ ጦርነትም ሁሉም ዜጎቻችን ሳይመለሱ አይቋጭም ይላሉ ምክትል አምባሳደሩ።
We have in the last few weeks succeeded in freeing and getting back.
ባለፉት ጥቂት ሳምንታት ከ100 በላይ የሚሆኑ እስራኤላውያንና ጥቂት የሌላ ሀገር ዜጎችን ማውጣትና ማስመለስ ተሳክቶልናል። በአሁን ሰዓት እንዳለመታደል ሆኖ 137 ታጋቾች በሐማስ ቁጥጥር ስር በጋዛ ይገኛሉ። ይሄ እንግዲህ እንደ አውሮፓ አቆጣጠር ከ2014 አንስቶ ለዓመታት የታገቱትን እስከምናውቀው ድረስ በሕይወት ያሉትን አቪራ መንግስቱንና ሂሻም አሳያድን ጨምሮ ሁለቱ ህይወታቸው አልፎ አስክሬናቸው የተነፈገነውን ኦዶግዲንና ኦንሻውልን አስክሬንን ጨምሮ አራቱን ያካተተ ነው። እነዚህ ሁሉ ታግተዋል። እኛ እየፈለግናቸው ነው። የቅርብ ጊዜ ተልእኳችን አላማም ሁሉንም ህዝቦቻችንን ማስመለስና ድንበራችንን ከአሸባሪዎች ጥቃት ስጋት ነጻ ማድረግ ነው።
በጎርጎርሳኑ ጥቅምት 7 ድንገተኛ ማጥቃት 240 የሚደርሱ ሰዎችን ጠልፎ ያገተው የሃማስ ታጣቂ በቅርቡ በእስራኤልና በሃማስ መካከል በተደረገ የእስረኛና የታጋቾች ልውውጥ 110 ታጋቾች ለቋል። ይሁን እንጂ አቪራ መንግስቱና ሂሳማ ሳያድን ጨምሮ 115 ታጋቾች አሁንም ድረስ በሃማስ እንደታገቱ ይገኛሉ። በ28 ዓመቱ የታገተው
አድማጮች የዚህን ሙሉ ዝግጅት በዌብሳይታችንና በማህበራዊ መገናኛ ገጾቻችን ታገኙታላችሁ። ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ሰላም፣ ደህና ደሩ።